ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 17 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልን ክቡራትና ክቡራን፣ እንዴት አምሽታችኋል? እኔም ሰሎሞን አባተ ነን።
የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራድ አልሁሴን ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የሕሊና እስረኞች ከነበሩና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል።
እሳቸው ጠየቁ፣ እንዴት ነው ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው? እንዴት ነው ሰብአዊ መብት ምን ቢደረግ ይሻላል አሉ። ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው። ቅድመ ሁኔታ አለው ሰብአዊ መብት። ቅድመ ሁኔታ ዲሞክራሲ ነው። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል ቁርጠኝነት ቢኖራቸው ስርዓቱ እስካለ ድረስ የሰብአዊ መብት ሊከበራቸው።
እስክንድር ነጋን የሰማችሁት በቅርቡ ነው የተፈታው።
ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስት አቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያሉ የሰብአዊ መብት ጥሰቶችን መመርመርም መፈተሽም ሰዎችንም ማናገር መስራት እንድንችል ብሪፍ ላይ ተሰጥቶናል።
አህመድዲን ጀበል የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባል ነው። በቅርቡ ነው እሱም ከእስር የተፈታው። በአብይ ርዕስ ዘገባዎችን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን በኢትዮጵያ በሚያደርጉት ጉብኝት በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን ማነጋገራቸው ታውቋል። አንዳንዶቹ በእስር ቤት ሳሉ የተፈጸመባቸውን ግፍ ለኮሚሽነሩ መዘርዘራቸው ተገልጿል። አዲሱ ጠቅላይ ሚኒስትር የሰብአዊ መብትን ለማስከበር ከልብ ቢሰሩም ከስርዓት ለውጥ ውጪ ይህ አይሳካላቸውም ተብሏል። በዚህ ዜና ላይ አብይ ርዕስ ወደ ኋላ ማብራሪያ አለው።
በሶማሊያ ሂራን አካባቢ ባለፉት ሁለት ሳምንታት በተከታታይ የደረሰ የውሃ መጥለቅለቅ በሺዎች የሚቆጠሩ ሰዎችን ቤት የለሽ አድርጓል። ግዙፍ የእርሻ መስኮች በውሃ ተሸፍነዋል። ከብቶች ሊያልቁ ይችላሉ የሚል ስጋት ሰፍኗል። እንዲሁም ውሃ ወለድ በሽታዎችም ሊከሰቱና ሊስፋፉ ይችላሉ የሚል ስጋት ተጠናክሯል ሲሉ ባለሥልጣናቱ እየተናገሩ ነው። በበለድወይኒ ከተማ የተለያዩ አካባቢዎች አንድ ሕፃንን ጨምሮ ሦስት ሰዎች በከባድ ጎርፍ ተወስደው መሞታቸውን የአይን ምስክሮች ተናግረዋል። የሂራን አስተዳዳሪ አብዱላሂ አህመድ ሙዓሊም ለሶማልኛ ቋንቋ አገልግሎት እንደተናገሩት ጎርፉ በሸበሌ ወንዝ አቅራቢያ የሚገኙ በርካታ መንደሮችን ጠራርጎ ወስዷል። የበለድ ወይኒ ብቻ የተፈናቀሉ 9,000 ሰዎች በአሁኑ ወቅት ሌትና ቀኑን የሚያሳልፉት ገላጣ ሜዳ ላይ መሆኑም ተገልጿል። ሸበሌ ወንዝ ከኢትዮጵያ በርከት ያለ ውሃ ይዞ ሊፈስ እንደሚችልና ገንፍሎም ሌላ ጎርፍ በማስከተል ተጨማሪ አደጋ ሊያደርስ ይችላል ሲሉ የሂራን አስተዳዳሪ አብዱላሂ አህመድ ሙዓሊም አስጠንቅቀዋል።
ዓለም አቀፉ የቀይ መስቀል ኮሚቴ በደቡብ ሱዳን ሊር ግቢው ላይ በቅርቡ ጥቃት ከደረሰ በኋላ ሲሰጥ የቆየውን አገልግሎት ማቋረጡን ቃል አቀባዩ ተናግረዋል። በአካባቢው አሁንም በመንግስቱ ኃይሎችና ለቀድሞ ምክትል ፕሬዚደንት ሪክ ማቻር ታማኝ በሆኑ አማጽያን መካከል ውጊያው መቀጠሉን የረድኤት ድርጅቶች አረጋግጠዋል። ዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ሜሪ ሞርቬዲ ስለዚሁ ሲናገሩ ከሁለት ሳምንታት በፊት በግቢው ላይ ማንነታቸው ባልታወቀ ሲሉ በገለጿቸው ታጣቂዎች የተፈጸመው ጥቃት የዓለም አቀፉን ሰብአዊ ሕጎችና ባለፈው ታህሳስ በሁለቱ ተፋላሚ ወገኖች የተደረሰውን የተኩስ አቁም ስምምነት ይጥሳል ብለዋል። በጥቃቱ አንድ ሠራተኛው የተጎዳበት ICRC እስካሁን በሊር ለ24,600 ገበሬዎች ሲሰጥ የቆየውን የዘር ዕደላና የግብርና መሳሪያ ማከፋፈል አገልግሎት አቋርጧል ሲሉም ቃል አቀባይዋ አስረድተዋል።
የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID አፍሪካ ውስጥ ከሰሐራ በስተደቡብ ባሉ ሀገሮች እየተስፋፋ የመጣውን ተምች ለመዋጋት የሚያስችሉ ዘዴዎችን ለሚያገኙ የሽልማት ገንዘብ አዘጋጅቷል። ተምቹ በሚሊዮኖች የሚቆጠሩ የአፍሪካ ገበሬዎችን ሕይወት ለአደጋ አጋልጧል ሲል ዩኤስኤአይዲ ባለፈው ሳምንት አስጠንቅቋል። በአፍሪካ ብዙ ቤተሰቦች በዋና ምግብነት የሚጠቀሙትን በቆሎ ኢላማ ያደረገውን ተምች ስርጭት ለመክታት ይቻል ዘንድ በመፍትሄ ፍለጋው ተግባር በጋራ እንድንሰራ ለሸሪኮቻችን ጥሪ እናቀርባለን ብለዋል በዩኤስኤአይዲ የምግብ ዋስትና አስተባባሪዋ ሪጂና ኤዲ። ኤጀንሲው እጅግ ጠቃሚ የሚለውን መፍትሄ ላቀረበ ተወዳዳሪ 150 ሺህ የአሜሪካ ዶላር ሽልማት እንደሚሰጥ ማስታወቋል። ሌሎች ሁለት የ75 ሺህና የ50 ሺህ ዶላር ሽልማቶች መዘጋጀታቸው ተነግሯል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በእስራኤል የሚኖሩ ወደ 37 ሺህ የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት ለቆዩት ስደተኞች እፎይታን የሰጠ ሆኗል። ሮበርት በርገር ከኢየሩሳሌም ያደረሰን ዘገባ ዝርዝሩን ይዟል። ሄኖክ ሰማግዘር ያቀርበዋል።
በእስራኤል የሚገኙ አፍሪካውያን ስደተኞችን ወደ ሀገራቸው ወይም ወደ ሶስተኛ ሀገር የመመለሱ ውሳኔ መቀልበሱ ተገልጿል። በየካቲት ወር የእስራኤል መንግሥት አብዛኛው ወንዶች ለሆኑ አፍሪካውያን ባደለው ደብዳቤ በሁለት ወራት ውስጥ ሀገር ለቀው የማይወጡ ከሆነ እስር ቤት እንደሚገቡ አስታውቆ ነበር። እቅዱ ውድቅ የሆነው ሩዋንዳ አስቀድማ ስደተኞችን ለመቀበል ከገባችው ስምምነት ደህንነታቸውን ለማስጠበቅና ለማረጋገጥ አልችልም በሚል በማፈግፈጓ ነው። የእስራኤል የሕዝብ ደህንነት ሚኒስትር ጊላድ ኢርዳን ሁኔታውን ሲያስረዱ
ለኸን ሂጋኑ ለመጻብ ሸን ከረጋ ፒተሮን ለውጣት አምስተንኒም ማአረጽ
የእስራኤል መንግስት ምንም አይነት መፍትሄ አላገኘም ሲሉ ላንድ ሬዲዮ ጣቢያ ተናግረዋል። አክለውም ጥቅስ ሰርጎ ገብ ባሏቸው ስደተኞች ዙሪያ የሀገሪቱ ጠቅላይ ፍርድ ቤት ያሳለፈው ውሳኔና የሰብአዊ መብት ድርጅቶች በሚያሰሟቸው ተቃውሞ የተነሳ እርምጃ ለመውሰድ ተቸግረናል ሲሉ ተሰምተዋል። ብዙዎቹ ስደተኞች ከኤርትራና ከሱዳን የመጡ ሲሆን ወደ እስራኤል ባለፉት 10 ዓመታት ህጋዊ ባልሆነ መንገድ የገቡ ናቸው። ተክሊክ ሚካኤል ከኤርትራ የመጣ ሲሆን ውሳኔው እፎይታ እንደሰጠው ይናገራል።
ከሀገር የመመለስ ውሳኔ በመቀልበሱ በጣም ተደስቻለሁ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጠያቂዎች ምላሽ የመስጫ ጊዜ አሁን ነው። ወይ የስደተኝነት ጠለላ ካልሆነም የፖለቲካ ጥገኝነት ጥያቄዎችን መመለስ ይገባዋል።
የእስራኤል መንግስት አፍሪካውያኑ ስደተኞች ሳይሆኑ የተሻለ ኑሮ የሚፈልጉ የምጣኔ ሀብት ፍልሰተኞች ናቸው የሚል እምነት አለው። ዮሃቭ ኪሪሽ የእስራኤል ወግ አጥባቂ ሊኩድ ፓርቲ የህዝብ ተወካይ ናቸው። ድህነት ሽሽት የመጡ የምጣኔ ሀብት ፍልሰተኞች ናቸው ይላሉ። እነዚህ ሰዎችን የእስራኤል መንግስት የመቀበል ኃላፊነት የለበትም ብለዋል። በርካታ እስራኤላውያን ከስደተኞቹ ወገን ተሰልፈዋል። በአይሁዶች ላይ በሁለተኛው ዓለም ጦርነት ወቅት የተፈጸመውን ጅምላ ግድያ ሽሽት በተሰደዱ ሰዎች በተገነባች ሀገር ዛሬ በስደተኞች ላይ በሯን መዝጋት የለባትም የሚል ክርክር ያሰማሉ።
የህዝብን ስሜት አቀንቃኝ የመሰሉ ፖለቲከኞች በመገናኛ ብዙሃን ላይ ያለማቋረጥ የሚያደርሷቸው ጥቃቶች ዋና በሚባሉ ዲሞክራሲያዊ ሀገሮች ውስጥ ስጋት እየጋረጡ ናቸው ሲሉ ዓለም አቀፍ ዕውቅና ያላቸውና በዓለም አቀፍ ደረጃ እየተንቀሳቀሱ ያሉ ሁለት የሐሳብን የመግለጽ ነጻነትና የነጻ ፕሬስ ተሟጋች ተቋማት አስታወቁ። ሪፖርተርስ ዊዛውት ቦርደርስ፣ ድንበር የለሽ ሪፖርተሮችና ፍሪደም ሃውስ ዛሬ ይፋ ባደረጉት ዓመታዊ የፕሬስ ነጻነት ሪፖርት ሚዲያውን በማጉደፍ ጋዜጠኞችን በመዝለፍና እገዳዎችን እንጥላለን የሚሉ ማስፈራሪያዎችን ተጠቅመዋል ሲሉ ምዕራባውያን መሪዎችን በሰላሂስ ጠርበዋል። ፍሪደም ሃውስ በሪፖርቱ ከአምስት ዓመታት በፊት በመገናኛ ብዙሃኑ ላይ የሚደርሱ ዓለም አቀፍ ተጽዕኖዎች በዩናይትድ ስቴትስና በአውሮፓ ዲሞክራሲያዊ ሀገሮች ላይ ይህ ነው የማይባል ጉዳት እያደረሱም አያደርሱም ነበር። ዛሬ ግን በእነዚህ ሀገሮች ውስጥ በሕዝብ የተወደዱ የሚመስላቸው መሪዎች ሐሳብን በነጻነት የመግለጽ መብቶች ላይ ከባድ ስጋት ደቅነዋል ብሏል። ሪፖርተርስ ዊዛውት ቦርደርስ በበኩሉ በዲሞክራሲያዊ መንገድ የተመረጡ መሪዎች ሚዲያውን የሚመለከቱት የዲሞክራሲ ዋና አካል አድርገው ሳይሆን እንደ ተቃዋሚ መሆኑ በጣም ያሳስባል ሲል አስጠንቅቋል። በእነዚህ ሁለት ዓለም አቀፍ የሐሳብን የመግለጽ ነጻነት ተሟጋች ድርጅቶች ይበልጥ የተነቀፉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው። ሪፖርተርስ ዊዛውት ቦርደርስ ሚዲያውን የመስደብ አባዜ የተጠናወታቸው ሲላቸው፣ ፍሪደም ሃውስ ደግሞ ትራምፕ ሚዲያውን እንደ አሜሪካ ሕዝብ ጠላት አድርገው ማቅረባቸው በሕዝቡ ዘንድ ጥርጣሬ እንዲፈጠር አድርጓል ሲል አስጠንቅቋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሚያዝያ 17 2010 ዓ ም ምሽት ፕሮግራም ነው።
ጠቅላይ ሚኒስትር አብይ በአንድ በኩል ሙሉ በሙሉ ኢህአዴግ፣ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል።
በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም።
የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት ለውጥ ለማምጣት የሚያስቡ ከሆነ ካልሆነ እዛው ላይ ባለው ሁኔታ ተደስተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም።
የጠቅላይ ሚኒስትር አብይ አህመድን አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች በሚል ርዕስ ከተሰናዳው ውይይት የተወሰደ ነው። የሰማችኋቸውም ተወያዮቹ መስፍን ነጋሽ፣ ጸዳለ ለማና ሄኖክ የማነ ናቸው።
በምሽቱ ሰፋ ያለ ውይይት ይኖረናል፣ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የህሊና እስረኞች እንደነበሩ ከተገለጸና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል። አንዳንዶቹ እስር ቤት ውስጥ ሳሉ ተፈጽሞብናል ያሏቸውን የግፍ አድራጎቶች ለኮሚሽነሩ መዘርዘራቸው ተገልጿል። ሰብአዊ መብቶችን በኢትዮጵያ ለማስከበር አዲሱ ጠቅላይ ሚኒስትር ከልብ ቢሰሩ እንኳ የሥርዓት ለውጥ ካልተደረገ ያንን ሊያሳኩ አይችሉም ሲሉ ጥርጣሬያቸውን የገለጹም አሉ። መለስካቸው አማሃ ከአዲስ አበባ ዝርዝር ልኳል።
ሰሞኑን በኢትዮጵያ መንግሥት ግብዣ አዲስ አበባ የሚገኙት በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛኢድ ራአድ አልሁሴይን በዛሬው የሥራ መርሃ ግብራቸው በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን እንዳነጋገሩ ታውቋል። ኮሚሽነሩ ካናገሯቸው መካከል ሁለቱን ቪኦኤ አናግሯቸው ነበረ። በዚህ ስብስብ ውስጥ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ የኢንተርኔት አምደኞችና ከሙስሊሙ ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲሁም የዋልድባ ገዳም መነኮሳትም ተገኝተው እንደነበረ ታውቋል። ከአራት ወራት በፊት ከእስር የተፈቱትና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ቪኦኤ ካናገራቸው አንዱ ናቸው።
እስር ቤት የነበሩ አጠቃላይ ስለ ሰብአዊ መብት አያያዝና እስር ቤትም ስለነበሩት ሁኔታዎች የተነጋገር ነው። ያው እስረኞችን ነው
እና እያንዳንዳቸው አሁን እንደሚነግሩኝ በእስር ቤት ሆናችሁ ያጋጠማችሁን በሙሉ የደረሰባችሁን በደል ተናግራችኋል፣ አስታውቃችኋል፣ ዘርዝራችኋል። እንዴት ነው?
አዎ የተናገሩ አሉ። ስለ አጠቃላይ እስር ቤት ሁኔታና ስለደረሰባቸውም ችግር የተናገሩ አሉ። ሁሉም አንድ ነገር አይደለም የተናገረው ማለት ነው፣ የተናገረው አሉ።
በእርሱ አስተያየት ኮሚሽነሩ የዘረዘራችሁትን ነገር በሚገባ ተገንዝበዋል የሚል አስተሳሰብ አለው? ስለዚህ ምንድን ነው እንደው ምልክት ነው ብሎ የሚነግሩኝ?
አይመስለኛል። እኛንም ማነጋግሮ አጠቃላይ ሲሉን ያገኘ ይመስለኛል። እኛም ብቻ ሳይሆን ሌሎቹን የሚያነጋግር ይመስለኛል። ቢያንስ ጠቅላይ ሚኒስትሩ እንደሚያነጋግር ግን አንስቷል።
በሳቸው እንደ አስተያየት የሰብአዊ መብቶች አያያዝ በኢትዮጵያ የገለጹት ነገር አለ ምን እንደሚመስል በጽህፈት ቤታቸው ግምገማ መሰረት
የተወሰነ እውቀት እንዳላቸው ይታወቃል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር።
በእናንተ በኩል በእስር ቤት ከደረሰባችሁ ወይንም በአያያዝ ጉድለት ከደረሰባችሁ ወጣ ብላችሁ ስለ ሀገሪቱ በተለይ እናንተ የፖለቲካ ፓርቲ መሪዎች ያላችሁት ነገር ነበረ?
በአጠቃላይ ስለ ኢትዮጵያ ከሀገሪቱ የፖለቲካ ምህዳር አንጻር በተለይም ወደፊት መጪው ዕድል ኢትዮጵያ ምን ይዞ መጥቷል፣ አዲሱ ጠቅላይ ሚኒስትር እና አዲሱ የኢህአዴግ አሰራር ወዴት ሊወስደን ይችላል፣ እየወሰደን ነው፣ አጠቃላይ ስዕል ላይ ተነጋግረናል።
በኮሚሽነሩና በቀድሞቹ እስረኞች መካከል የተካሄደውን ውይይት ዘርዘር አድርጎ የነገረኝ እውቁ ጋዜጠኛና ከስድስት ዓመት በላይ እስራት በኋላ በቅርቡ የተለቀቀው እስክንድር ነጋ ነበረ።
እዛ ሲነገር ከነበሩት መካከል ሁለቱን ላንሳለን። እንደ ምሳሌ በጣም ልቤን የነኩ ነገሮች ስለሆነ የዋልድባ አመና ክስታች ያነሱትን ልንገር። እነሱ በመጀመሪያ ነገር ማዕከላዊ ቆዩት 1 ዓመት ከ3 ወር ነው። እንዴት 1 ዓመት ከ3 ወር እንደቆዩ የምርመራ ቦታ ነው። የምርመራ ደግሞ ቦታ አሁን በጸረ ሽብር ህጉ እንኳን ማክሲመም በጣም ተለጥጦ 4 ወር ነው የሚለው። እነሱ 1 ዓመት ከ3 ወር ቆይተዋል። ከዚህ ይጀምራል የሰብአዊ መብት ጥሰቱ። ግን እሱ ብቻ አይደለም፣ እነዚህ መናኩሶች ናቸው። በባህላችን፣ በሃይማኖታችን፣ በታሪካችን ትልቅ ቦታ የምንሰጣቸው ናቸው። ያ ከለላሉ ናቸው ማለትም ምን ደርሶብናል ሲሉ ሰምቻለሁ። ልብሳቸው፣ የመነኩስ ልብሳቸው እንዲወጣ እንዲያወልቁ ሲገደዱ እንደነበር፣ ከዛም አልፎ ግን በጣም እጅግ አጸያፊው ነገር ተደብድበዋል። ይሄ ለጆሮ ተደብድበናል አሉ። እነዚህ የእግዚአብሔር ሰዎች ናቸው፣ እውነት ነው የሚናገሩት፣ አይዋሹም። እና ለጆሮ የሚቀፍ ነገር ነበር። ለእኛ ብቻ ሳይሆን ለፈረንጆችም፣ ላዳመጡት ፈረንጆችም ያስደነገጠ ነው ማለት እችላለሁ። ምንም እንዳስደነገጣቸው ምንም ጥርጣሬ የለኝም። ከዛ ቀጥሎ ደግሞ ንግስት የተናገረችዋለ። ንግስት በምርመራ ላይ ከአስር ጣቶቿ ላይ 9ኙ ተነቅለዋል። አንዱ ይሄ ነው። ሁለት ራቁቷን ሲገርፏት ነበር። አውልቆ ራቁቷን አድርገው ሲገርፏት ነበር። ራቁቷን መግረፍ ብቻ አይደለም፣ እጅግ አጸያፊው ነገር ይሄ በሚሆንበት ጊዜ ወንዶችም ወደ ውስጥ ገብተው እንዲመለከቷት፣ ራቁቷን እንዲመለከቷት ሲያደርጉ ነበር። እና ይሄም በጣም እጅግ አድርጎ ያሳዝናቸው አጸያፊ ነገር መፈጸሙን ተረድተዋል ብዬ አስባለሁ።
እነሱ ለዚህ የሰጡት መልስ ምን ነበር? እዛው በስፍራው የተናገሩት ነገር ነበረ?
በጣም ማዘን ነው። ምን ማለት እችላለሁ? እንደዚህ አይነት በጣም ለጆሮ የሚቀፍ ነገር ሲሰሙ ማዘን ነው። አዝነዋል። ያው ይሄንን ነገር ለጠቅላይ ሚኒስትሩ እንደሚነግሯቸው ነግረውናል። እንደ ምሳሌ ያነሷቸዋል ብዬ አስባለሁ። ከዛ በኋላ የተነጋገርነው ስለ ሰብአዊ መብት እንዴት ይጠበቃል፣ ሰብአዊ መብት እንዴት ነው ኢትዮጵያ ውስጥ ሊጠበቅ የሚችለው
የሚል ነው። ይሄ የመጣው ወይስ ከነሱ?
እሳቸው ጠየቁ። እንዴት ነው ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው? እንዴት ነው ሰብአዊ መብት ምን ቢደረግ ይሻላል አሉ። ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው። ቅድመ ሁኔታ አለው ሰብአዊ መብት። ቅድመ ሁኔታ ዲሞክራሲ ነው። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል ቁርጠኝነት ቢኖራቸው ስርዓት ውስጥ ካለ ድረስ የሰብአዊ መብት ሊከበር አይችልም። ሰብአዊ መብትን ጀነሬት የሚወልደው የሰብአዊ መብት ባለቤት ስርዓት ነው፣ አምባገነናዊ ስርዓት ነው። አምባገነናዊ ስርዓት እስካለ ድረስ ጠቅላይ ሚኒስትሩ እንዳይፈጸም ቢፈልጉ ቢሰሩም በስርዓት ውስጥ ቢሰሩም ሊያስቀሩት አይችሉም። አምባገነናዊ ስርዓት እስካለ ድረስ የሰብአዊ መብት ጥሰት አለ። ስለዚህ ዲሞክራሲ ላይ መሰራት አለበት። ሰብአዊ መብት ጥሰትና ዲሞክራሲ አንድ ሳንቲም ሁለት ግልባጭ ናቸው የሚል አቋም ነው በእኛ በኩል የተንጸባረቀው። ታዲያ ይሄስ እንዴት ነው ዲሞክራሲ ኢትዮጵያ ውስጥ እንዴት ሊመጣ ይችላል? ምንድን ነው መደረግ ያለበት የሚልም ጥያቄ አንስተው ነበረ። ለዚህ ሁለት ነገሮች ናቸው ወደ ዲሞክራሲ የሚያስኬደን በሁለት መንገድ ነው ብለንም አቋማችንን ገልጸንላቸዋል። እነዚህም አንድ፣ በዚህ በሚቀጥሉት 100 ቀናት ውስጥ ጠቅላይ ሚኒስትሩ ቢችሉ፣ ህዝቡ የሚጠብቀው እሳቸው ደግሞ ቢችሉ፣ አንድ የአስቸኳይ ጊዜ አዋጁን ማንሳት አለባቸው። ሁለት፣ ሁሉን አቀፍ የሆነ ድርድር መጥራት አለባቸው። ሁሉን አቀፍ ድርድር በምንልበት ጊዜ ሀገር ውስጥ ያሉ የፖለቲካ ድርጅቶችን ከዛም በላይ ከኢትዮጵያ ውጭ ያሉና በሽብርተኝነት የተፈረጁትንም ድርጅቶች የሚያካትት ድርድር መደረግ አለበት። ያ ነው ወደ ዲሞክራሲያዊ ስርዓት ሊያስገባን የሚችለው። ያ ነው ጥርጊያ መንገዱ። ይህንም አንስተንባቸዋል። ይሄ ደግሞ እኛ ያመጣ ነው አይደለም፣ እኛ ፍልስፍ ነው አይደለም፣ እኛ ለሀገራችን ይበጃል ብለን የቀመር ነው አይደለም። በብዙ ሀገሮች ውስጥ ተሞክሮ የሰራ የተፈተነ ሂደት ነው።
ግን እንደው አንተ ልጠይቅህና እስክንድር የነዚህ ሰዎች መምጣት ስለ ሰብአዊ መብቶች አያያዝ በኢትዮጵያ መሆነ ስለሌሎች ለዲሞክራሲ መምጣት ቅድም እንዳልከውም ስለ ዲሞክራሲ ስርዓት መመስረት ምን የሚያደርጉ አስተዋጽኦ ይኖራል ብለህ ታስባለህ?
የፖለቲካ ተጽዕኖ አለው፣ የሞራል ተጽዕኖ አለው። አሁን አዲስ ጠቅላይ ሚኒስትር ናቸው። አዲስ ጠቅላይ ሚኒስትር ነው ያሉት። ዓለም ሊያነጋግራቸው ይፈልጋል። ዓለም ሀሳቡን ሊያካፍላቸው ይችላል። ዓለም ምን እያለ እንደሆነ ስለ ኢትዮጵያ ጉዳይ መስማት አለባቸው። የለውጥ ጥያቄ እየመጣ ያለው ኢትዮጵያ ህዝብ ብቻ አይደለም፣ ከዓለም አቀፉ ማህበረሰብ ነው። ላለፉት 3 አስርት ዓመታት በተለይ ምዕራባውያን የኢትዮጵያ መንግስትን ያለምንም ቅድመ ሁኔታ ሲደግፉት ነበር። አሁን ምን እያሉ ነው? በቃ አበቃ፣ ይሄ አብቅቷል፣ ካሁን በኋላ አገሪቷ ወደ እውነተኛ ለውጥ መግባት አለባት እያሉ ነው። ይሄንን ከዓለም አቀፍ ማህበረሰብ ሰምተው ጠቅላይ ሚኒስትሩ ወደ ፓርቲያቸው ይዘው መሄድ አለባቸው። ለሳቸው ብቻ አይደለም እየተነገረ ያለው፣ ይሄንን መልእክት ይዘው ወደ ፓርቲያቸው መግባት አለባቸው። ወደ ኢህአዴግ ስራ አስፈጻሚ መግባት አለባቸው። ወደ ኢህአዴግ ምክር ቤት መግባት አለባቸው። ወደ ኢህአዴግ አባላት መሄድ አለባቸው። ዓለም አቀፍ ማህበረሰቡም ለውጥ መምጣት አለበት እያለ ነው። እሳቸው ብቻ አይደሉም። አሁን በፓርቲያቸው ውስጥ ለውጥ የሚፈልግና ለውጥ የማይፈልግ ኃይል አለ። ጠቅላይ ሚኒስትሩ ለውጥ ከሚፈልጉት ኃይሎች መካከል አንዱ ናቸው። ግን ብቻቸውን አይደሉም። ህዝቡ ከእሳቸው ጋር ነው። አብዛኛው ህዝባችን ለውጥ ይፈልጋል። ህዝቡ ብቻ አይደለም፣ ዓለም አቀፍ ማህበረሰቡም ለውጥ ይፈልጋል። ዓለም አቀፍ ማህበረሰብ በምንልበት ጊዜ ደግሞ የኢህአዴግ አጋሮች ናቸው። በኢህአዴግ ጠላትነት የማይጠረጠሩ ናቸው። ያለምንም ቅድመ ሁኔታ ለሶስት አስርት ዓመታት የደገፉት ናቸው። እነሱ ለኢህአዴግም ቢሆን መልካሙ ነው የሚመኙት። ኢህአዴግ በቀጣይ በዲሞክራሲያዊ ስርዓት ውስጥም ተካፋይ እንዲሆን የሚፈልጉ ናቸው። በጎን ስለሚመኙት ለሀገር ብቻ ሳይሆን ለኢህአዴግም በጎን ስለሚመኙ ነው እንደዚህ አይነት ምክር የሚነግሩት። እና የዓለም አቀፉ ማህበረሰብ በተለያየ መንገድ መጥቶ የሚያናግራቸውን በደንብ መዝግበው ለፓርቲያቸው እንዲወስዱ ነው የሚጠብቀው። ያንን ማድረግ አለባቸው ብዬ አምናለሁ።
በጣም አመሰግናለሁ እስክንድር።
አመሰግናለሁ።
ኮሚሽነር ዛይድ ራአድ አልሁሴን ዛሬ ከኢትዮጵያ ፓርላማ አባላትና ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የዕለቱ አብይ ርዕስ ይቀጥላል። ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴንን በጽሕፈት ቤታቸው ዛሬ ማነጋገራቸውን የመንግሥቱ መገናኛ ብዙሃን ዘግበዋል። በሀገራቸው ውስጥ እየተካሄዱ ናቸው ስላሏቸው የለውጥ ሁኔታዎች ጠቅላይ ሚኒስትሩ ለከፍተኛ ኮሚሽነሩ ማብራራታቸውና ኮሚሽነር ራአድ አልሁሴንም ጠቅላይ ሚኒስትሩ ቃለ መሐላ በፈጸሙበት መድረክ ላይ ካደረጉት ንግግር አንስቶ እንቅስቃሴዎቻቸውን እየተከታተሉ መሆናቸውን መግለጻቸውን ዘገባዎቹ ጠቁመዋል። ቀደም ሲል በነበረው ዘገባ ውስጥ እንዳደመጣችሁት ክቡራትና ክቡራን፣ ከሚስተር ራአድ አልሁሴን የኢትዮጵያ ጉብኝት ጋር ተያይዞ ለዲሞክራሲያዊ ስርዓት ግንባታ የመቶ ቀናት የተግባር ቢጋር እንዲኖራቸው ጠቅላይ ሚኒስትሩን ከመጠየቅ በተጨማሪ የተነሱ ሌሎች ጉዳዮችም አሉ። ኢትዮጵያ ውስጥ እስከ ዛሬ ተፈጽመዋል በሚባሉ የሰብአዊ መብቶች ረገጣዎችና በደረሱት ጉዳቶች ላይ ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግሥት ፈቃደኛነቱን ካሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ በቅርቡ ከእስር የተፈቱ የመብቶች ተሟጋቾች ከከፍተኛ ኮሚሽነሩ ጋር በተወያዩበት ወቅት መናገራቸውን ገልጸዋል። ጽዮን ግርማ ተጨማሪ ይዛለች።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ 10 ከሚጠጉ ሰዎች ጋር ለአንድ ሰዓት ያህል ባደረጉት ውይይት በኢትዮጵያ ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶችን ለመፈተሽ፣ የደረሰውን ጉዳት ለማረጋገጥ፣ ተጠያቂ አካላትን ለመለየት እንዲሁም በቀጣይ ኢትዮጵያ የሰብአዊ መብቶች ጥሰቶች የማይፈጸሙባት ሀገር መሆኗን ለማረጋገጥ በገለልተኛ አካል ምርመራ መደረጉ እጅግ አስፈላጊ ጉዳይ መሆኑን መወያየታቸውን ከተወያዮቹ መካከል ጥቂቶቹ ለአሜሪካ ድምጽ ተናግረዋል። ኮሚሽነር ዘይድ ራአድ አልሁሴን በዛሬው ዕለት ዶክተር መረራ ጉዲና፣ እስክንድር ነጋ፣ አንዱዓለም አራጌ፣ ዮናታን ተስፋዬ፣ ሁለቱ የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖት፣ ንግስት ይርጋ፣ ወይንሸት ሞላ፣ አህመድዲን ጀበልና በፍቃዱ ኃይሉን ማነጋገራቸው ታውቋል። ኮሚሽነሩ ያነጋገሯቸው ሰዎች በተለያየ ጊዜ በእስር ላይ የነበሩና የሰብአዊ መብት ጥሰቶች እንደተፈጸሙባቸው የገለጹ ሰዎች ናቸው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ህዝብ ግንኙነት ኃላፊ የነበረውን አህመድዲን ጀበልና የኢንተርኔት አምደኛው በፍቃዱ ኃይሉን ስለ ውይይቱ ጠይቄያቸው ነበር። አህመድ ዲን ውይይቱ የመብት ጥሰቱን ለማሳየት መነሻ ብቻ ነው ከሚለው አስተያየት ይጀምራል።
የነበረው ውይይት ያው ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች እንዳሉ በተለያየ ጊዜ በተለያየ መልኩ ይገለጻል። እናንተ ደግሞ በሰብአዊ መብት ኢትዮጵያ ውስጥ የመናገር ነጻነት፣ መብትን የማስከበር ነጻነት በተለያየ መልኩ ባደረጋችሁትና ባለፋችሁት ሂደት ውስጥ ዋጋ ከፍላችኋል፣ በችግር ፌት አድርጋችኋል፣ ከእናንተ እንስማ ኢትዮጵያ ውስጥ ምን አይነት የሰብአዊ መብት ጥሰቶች አሉ? የራሳችን መረጃዎችና ሪፖርቶች ቢኖሩንም እናንተ በዚህ ውስጥ ያለፋችሁ ሰዎችን እንስማ። ያው የኢትዮጵያ መንግስት ዛሬ 2 ወር ከነበረው ዛሬ መልካም ነገር አለ፣ ቢያንስ ከዚህ በፊት ሁሉ ነገር ማስተባበል ነው፣ ምንም ነገር የለም በሚል ዝግ ነው። አሁን ግን ጥሪ ተደርጎልን መልካም የሆነ አቅጣጫ በማሳየታቸው እዚህ ላይ ለመስራት መጥተናል። ኢትዮጵያ ውስጥ ሰብአዊ መብትን ባለመተግበር የሚፈጸሙ መገለጫዎች ምንድን ናቸው የሚሉትና ሌሎች ኢትዮጵያ ወደ ዲሞክራሲ እና ወደ ተሻለ ሁኔታ ለመግባት በምታደርገው እና በተለይ ጠቅላይ ሚኒስትሩ የተናገሯቸው ንግግሮች ጋር ተያይዞ ምን ተስፋ ታደርጋላችሁ፣ ምን ትጠብቃላችሁ አይነት ነገሮች ናቸው። ከኛም አቅጣጫ ቦታው ላይ ነበር ነው የተለያዩ ሀሳቦች ተንጸባርቀዋል።
እስቲ ወደ በፈቃዱ ደግሞ ልሂድና፣ በፈቃዱ ኃይሉ አንተም በዚህ ውይይት ላይ ተሳታፊ ነበርክና አህመድን ጀበል እንዳለው ጥያቄዎች ተነስተዋል። በእናንተ በኩል በዝርዝር ነው የተፈጠሩትን ሁኔታዎች ያስረዳችሁት ወይስ በድፍኑ ነው ጉዳዩን የዘረዘራችሁት?
በዝርዝርም የተነገረበት ሁኔታ አለበት። የት ቦታዎች በተለይ የሰብአዊ መብት ጥሰቶች ይደረጉባቸዋል፣ ምን አይነት ማሻሻያዎች ናቸው ለውጥ የሚያመጡት የሚሉት ነገሮች ላይ በዛ አይነት ነው የተናገርነው። በተለይ በተቋም ደረጃ ማለት ነው የማይታወቁ ማቆያ ማዕከላት በደህንነቶች የሚደወሩ ማለት ነው። ከዛ ደግሞ የፖሊስ ማቆያ ማዕከላት ማዕከላዊን ጨምሮ አዲስ አበባ ፖሊስ ኮሚሽን ወይም በየፖሊስ ጣቢያ ያሉትን ማቆያ ማዕከላት፣ ከዛ ደግሞ ማረሚያ ቤቶች ውስጥ ያሉትን ነገሮች እንደዛ ገልጸናል። በተለይ የተነገርናቸው ውስጥ የማይታወቁ ማቆያ ማዕከላት ውስጥ አይን ተሸፍኖ እሱ ራሱ የግል ልምድ ስለነበረው እሱንም ገልጿል። እስክንድርም የዲሞክራሲ ጥያቄ ሳይመለስ የሰብአዊ መብት ጥያቄ ሊመለስ እንደማይችል አስረድቷል።
አህመድን ጀበል እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነሩ ለ4 ቀናት ነው ኢትዮጵያ ውስጥ ጉብኝት የሚያደርጉትና ከተለያዩ አካላት ጋር እየተነጋገሩ ያሉት። እናንተም እንዳላችሁት የሰዓት ጉዳይ ካለ አጭር ከሆነ በዚህ የ4 ቀን ጉብኝታቸው የሚገኝ ለውጥ ይኖራል? ከውጭ የመጡ ስለሆኑ ማለት ኢትዮጵያ ውስጥ ባሉ የመብት ድርጅቶች የሚደረግ ማጣራት ስላልሆነ ይሄ ጉብኝታቸው ለውጥ ይኖረዋል? ይህን በተመለከተ ያነሳችሁት ነገር አለ?
ያው በዛሬው ውይይት ወይንም በ4 ቀን ጉብኝት የኢትዮጵያ ችግር አይፈታም። ነገር ግን ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስትም አቅጣጫ ያለ የሰብአዊ መብት ጥሰቶችን መመርመርም መፈተሽም ሰዎችንም ማናገር መስራት እንድንችል ግሪን ላይት ተሰጥቶናል። እዚህ ቢሮ ለመክፈት የምናደርገው ስምምነት ስታፍ ይኖራል። ከነዚህ ጋራም ቀጣይ ጊዜ ይኖራቸዋል። ኢትዮጵያ የተሻለች እንድትሆን ከጠቅላይ ሚኒስትሩ መልካም የሆነ አቀባበል እና ደብዳቤ ተጽፎልን የመጣ ነው። ያንን ወደ ተግባር ለማውጣት እና ለማውረድ በምናደርገው ጥረት አብራችሁን ሆኑ የሚል ጥቅል መልእክት አለ።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኢትዮጵያ ውስጥ የተጋበዘው በአዲሱ ጠቅላይ ሚኒስትር አስተዳደር ቢሮም ጭምር ከፍተው እንዲያጣሩና ሁኔታዎችን እንዲከታተሉ ከሆነ አዲስ ተስፋ አዲስ ለውጥ አለ የሚል እምነት አላችሁ በእናንተ በኩል? በፍቃዱ
እሱ ስራ ውስጥ ከሚጀመር ድረስ ምክንያቱም ቅድም እንደውም ውይይቱ ላይ አንድ የተነሳ ነገር ነበር። አንዷለም አራጌ እንደውም በቃል በቃል ሲል የነበረው ምንድን ነው ወሬውን ወደ ተግባር መለወጡ ነው ከባዱ ነገር እና ኢትዮጵያ ውስጥ በጣም ብዙ ጊዜ በተደጋጋሚ ቃል ሲገባልን ነበር፣ ሁሉም ብለውታል። ቃል ሲገባልን ነበር ግን በተግባር አልተፈጸመም ነው። ስለዚህ በተግባር እስኪፈጸም ድረስ እርግጠኛ መሆን አይቻልም። ምክንያቱም በቃላት ብቻ ስንከዳ ስለኖርን ያ ልምዳችን ሙሉ ለሙሉ እምነት እንድንጥል አላደረገም። ነገር ግን እንዲሁ ተጠርተው እንደዚህ አይነት ነገር መጋበዛቸው ራሱ ጥሩ ነገር ነው። ግን እንግዲህ ሙሉ መግለጫ ይሰጣል ይመስለኛል። እዛ ላይ ነው የምንሰማው። በዛ አይነት ጫንጭ እንዳለግን ተስፋ ሰጥተውናል።
ኢትዮጵያ በሰብአዊ መብት ረገጣዎቿ፣ በሲቪሎች ላይ በመንግስቷ በሚካሄድ ሁከቷ፣ የጋዜጠኛነት ነጻነቶችን ማፈኗ፣ ከዴሞክራሲያዊ መርሆዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ህገ መንግስቷን መጣሷ በብርቱ እንደሚያስወቅሳት የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 ያስረዳል። የጸጥታ ኃይሎች በዜጎች ላይ የሚፈጽሙት ግድያ፣ በእስር ላይ በሚገኙ ሰዎች ላይ የሚፈጸሙ የማሰቃየት ተግባራትም መንግስቱ በእጅጉ የሚተችበት ሌላው ጉዳይ ነው። ይህም ሆኖ የኢትዮጵያ መንግስት የሚወቀስበትን የሰብአዊ መብት ጥሰት በውጭ የገለልተኛ አካላት እንዲጣራ ፈቃደኛ ሳይሆን ቀርቷል። በዛሬው ውይይት የተሳተፉት እንደተናገሩት እንደተባለው ኮሚሽኑ ኢትዮጵያ ውስጥ ቢሮ ከፍቶ ጉዳዩን በገለልተኛነት እንዲያጣራ እድል ከተሰጠው ጉዳት ያደረሱትን አካላት ለመለየትና ተጠያቂ ለማድረግ ይረዳል ብለዋል። በተጨማሪም በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ ስለ ሰብአዊ መብት ጥሰት ማውራቱ የመብት ጥሰቱን መሸፋፈን መሆኑን በውይይቱ መነሳቱን ጠቁመዋል። አስቸኳይ ጊዜ አዋጅ ለማሳወጅ ምክንያት ሳይኖር ሕዝብን በአዋጅ አፍኖ መያዝ በራሱ የመብት ጥሰት እንደሆነ ተገልጿል ብለዋል። ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በተጨማሪም ከአባ ገዳዎች፣ ከጠበቆች፣ ከሰብአዊ መብት ድርጅት ተወካዮች ጋራ መነጋገራቸው ታውቋል። በመጨረሻም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታን ለማጠናከር እንዲሁም የዴሞክራሲ ባህልን ለማጎልበት የሚያስችሉ ለውጦች እየተካሄዱ መሆናቸውን ለኮሚሽነሩ ማብራራታቸው ተዘግቧል። በውይይቱ ወቅትም ኮሚሽነሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል ተብሏል። ከፍተኛ ኮሚሽነር ዘይድ ራአድ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የኢትዮጵያ መንግስት ባደረገላቸው ግብዣ መሰረት ከሚያዝያ 24 ቀን 2009 ዓ.ም ጀምሮ ለሶስት ቀናት በኢትዮጵያ ተገኝተው ውይይቶችን አድርገው እንደነበር ይታወሳል። አሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
በእስር ላይ እያሉ ከቂሊንጦ ማረሚያ ቤት ቃጠሎ ጋር በተያያዘ የሽብር ክስ የተከፈተባቸው 38 ሰዎች ይከላከሉ ወይም በነጻ ይሰናበቱ የሚለውን ብይን ለማዳመጥ ለትላንት ተይዞላቸው የነበረው ቀጠሮ በሌሉበት እንደተራዘመ ከጠበቆቹ አንዱ ለአሜሪካ ድምፅ ተናግረዋል። የዚህንም ዝርዝር የያዘችው ጽዮን ግርማ ናት።
ከጠበቆቹ አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምፅ እንደተናገሩት ቂሊንጦ ማረሚያ ቤትን አቃጥላችኋል በሚል የተከሰሱት 38 ተከሳሾች ብይን ሊሰጣቸው ለትላንት ሚያዝያ 16 ቀን ቀጠሮ ተሰጥቷቸው እንደነበር ይናገራሉ።
ተያዘልን መሰረት ትላንትና በርካታዎቹ ቤተሰቦችም እኛም በቀጠሮ ሰዓት ቀደም ብለው ወደ 2 ሰዓት አካባቢ ግቢ ስንገኝ የሆነ ያልተጨበጠ ወሬ ይወራ ነበረ። ተጠርጣሪዎቹ እንዳይመጡ ፍርድ ቤቱ ቀጠሮ ሰጥቶ ለቂሊንጦ ደርሰዋል፣ በዚህ ወር ለሚያዝያ 4 ተቀጥሯል የሚል ወሬ ያልተጨበጠ ወሬ ሰማን እና ለአራት አምስት የምንሆን ለማጣራት ሞክረን የፍርድ ቤቱ ጸሐፊዎች፣ አስተናጋጆች ይህንኑ መረጃ ስነግሩን ጊዜ ሊሆን አይችልም ከህግ አንጻር እስከዛሬም እንደምደረገው እና እንደተለመደውም ተጠርጣሪዎቹ ፍርድ ቤት ገኝቶ ቀጠሮ የሚለወጥበት ምክንያት ተነግሯቸው ነው። ለእኛም ለጠበቆችም የቀጠሮ ቀን አያያዝም እንዲሁም ደግሞ ቤተሰብም በተለይ በዚህ በቂሊንጦ ክስ ጉዳይ ላይ ከውጭ ሀገር ጭምር የሚመጡ የተጠርጣሪ ቤተሰቦች እንዳሉ ቀደም ተብሎም በፍርድ ቤት የተነገረ በመሆኑ እነዚህ የሚመጡት በእርግጥ ፍርድ ቤቱ በቀጠሮ ቀን ተጠርጣሪዎችና ቤተሰብን ለማገናኘት ሳይሆን በአጋጣሚ ግን ከሩቅም ከቅርብ የሚመጡ ሰዎች ችሎቱንም ይከታተላሉ፣ እግረ መንገድም ሌላ ቢቀር በአይነ ተጠርጣሪዎችን የማየት እድል ይኖራቸዋል ብለን ቤተሰቦቹን ቆዩ ብለን የዳኞቹ ጽህፈት ቤት በር ላይ ተሰብስበን እንደምንገባ በጸሐፊዎቹ ነግረን ጠየቅናቸው። ጸሐፊዎቹ እንመጣለን፣ እዛ ችሎት እነግራቸዋለን፣ ጠብቁ ተብሏቸዋል ተብለን ወደ ችሎቱ ተመልሰን እንደተቀመጥን ዳኞቹ ገቡ።
ዳኞቹ ከመጡ በኋላ ተጠርጣሪዎችና ጠበቆች በሌሉበት እንዴት ቀጠሮ ሊለወጥ ቻለ? ይህ ሊሆን አይገባም በሚል ጥያቄ ማንሳታቸውን አቶ ወንድሙ ተናግረዋል። ዳኞቹ ምን ምላሽ ሰጧችሁ ስል ለአቶ ወንድሙ ጥያቄ አቅርቤላቸው ነበር።
ይህንን ቀጠሮ የለወጥንበት ምክንያት ውሳኔውን ሰጥተናል። በውሳኔ ላይ ዳኞች መነጋገር አለባቸው። አሁን ለእናንተ ባንገልጽም ዳኞች የመነጋገሩት የሀሳብ ልዩነት ካለ ሊኖርም ስለሚችል ይህን የሀሳብ ልዩነት አጣጥሞ አንድ ፍቺ ነው ውሳኔ ለመስጠት ወይም ደግሞ ዳኞች የሀሳብ ልዩነታቸውን እንዲያስቀምጡ ለዚህ አይነቱ ውይይት ነው እንጂ ውሳኔ እንሰጥናል። በውሳኔ ላይ ግን ዳኞች ለመነጋገር ጊዜ አጥሮን ነው። እንደምታውቀው ይሄ ክስ ውስብስብና አስቸጋሪ ነው እና ከዚህ ጉዳይ ነው ቀጠሮ የለወጥ ነው። ሌላ ደግሞ ተጠርጣሪዎች በየጊዜው ውሳኔ የማትሰጡን ከሆነ ወደዚህ አታመላልሱም፣ ይህ የመጠን የችሎቱን ፊት ማየት አልፈልግም፣ የብዙዎቻችንም ጤንነት አስቸጋሪ ሁኔታ ላይ ስለሆነ ውሳኔ በሚሰጡበት ቀን የሚል አስተያየትም ጭምር እየሰጡና እየተደመጠ ስለነበረ እነዚህ ምክንያቶች ከምናለፋቸው ብለን ነው ለእናንተ እንድንናገር ያደረግነው ብሎ ይህን መልሰጡኝ።
በመጨረሻም ከዚህ ቀደም የቀረበውን የአቃቤ ሕግ ምስክሮችና የሰነድ ማስረጃ ፍርድ ቤቱ መርምሮ ተከሳሾቹ ይከላከሉ አሊያም በነጻ ይሰናበቱ የሚለውን ብይን ለመስጠት ለሚያዝያ 30 2010 ዓ.ም ለብይን ተለዋጭ ቀጠሮ ሰጥቷል ብለዋል። በተጨማሪም ከጠበቆቹ መካከል ሁሉም ሰው በሕግ ፊት እኩል ነው የሚለውን የኢትዮጵያ ሕገ መንግስት አንቀጽ 25 በመጥቀስ መንግስት የፖለቲካ እስረኞችን ለመፍታት እየወሰደ ባለው እርምጃ መሰረት 38ቱ የቂሊንጦ ቃጠሎ እስረኞች ጉዳይም እንዲታይ በችሎት መነሳቱን አቶ ወንድሙ ገልጸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽን ኮሚሽነር ዘይድ ራአድ አል ሁሴን ከእስር ከተፈቱት ጋራ ባደረጉት ውይይት የነዚህ እስረኞች ጉዳይም ተነስቶ እንደነበር የኢንተርኔት አምደኛው በፈቃዱ ኃይሉ ለአሜሪካ ድምጽ ገልጿል።
እነሱ ጉዳይ እነሱ እንዲመለከቱት እና እንዲያወሩበት ተጠቁመናቸዋል እና እንደውም የማታን ሳይ ይህን በዝርዝር ሲናገር በአንደኛ ማሳያም ነው እነሱ ባልፈጸሙት ወንጀል ነው የተከሰሱት፣ የሌሎችን ወንጀል የፈጻሚዎቹ ወንጀል ለመፈጸም ነው እና በወቅቱ የነበረው የቂሊንጦ አስተዳደር የራሱን ገመና ለመሸፈን እንዴት እነሱ ተጠያቂ እንዳደረገ እና እንደገና ደግሞ ምርመራ ስር ምን አይነት አስቃቂ ሰብአዊ መብት ጥሰት ደርሶባቸው እንደነበረ ያሳያል።
ከእነዚህ የቂሊንጦ ቃጠሎ እስረኞች መካከል አብዛኞቹ በምርመራ ወቅት ከፍተኛ የማሰቃየት ተግባር ተፈጽሞባቸው እንደነበር በችሎትም ለኢትዮጵያ ሰብአዊ መብት ኮሚሽንም አቤቱታ ማቅረባቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በዩናይትድ ስቴትስ ይፋ መንግስታዊ ጉብኝት እያደረጉ ያሉት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ በተወካዮች ምክር ቤቱ ተገኝተው ለሕግ መምሪያውና ለሕግ መወሰኛው እንደራሴዎች ጥምር ጉባኤ ንግግር አድርገዋል። ፕሬዚደንት ማክሮን ዛሬ ከጆርጅ ታውን ዩኒቨርሲቲ ተማሪዎች ጋርም እንደሚወያዩ ተገልጿል። ሚስተር ማክሮን በሦስት ቀናቱ ጉብኝታቸው ወቅት በሁለቱ ሀገሮች የንግድ ግንኙነቶች፣ የአየር ንብረት ለውጥ፣ ኢራንንና ሶሪያን በሚመለከቱ ጉዳዮች ላይም ከአስተናጋጃቸው የዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር ተወያይተዋል። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ፕሬዚዳንት ትራምፕና ፕሬዚዳንት ማክሮን ሞቅ ካለው የቃላት ልውውጥና ቅርርባቸው ባሻገር በተለይ በኢራን የኒውክሌር ስምምነትና የአየር ንብረትን በሚመለከተው ዓለም አቀፍ ስምምነት ዙሪያ ያሏቸውን ልዩነቶች ለማጥበብ በጋራ በመስራት ላይ ናቸው።
ይሄ በነተበ መሠረት ላይ የተደረሰ ስምምነት ነው። መጥፎ ስምምነት ነው። እየፈራረሰ ያለ መጥፎ መዋቅር ነው። ቀድሞውንም መፈረም ያልነበረበት። ምክር ቤቱን እወቅሳለሁ። ለሌሎች ብዙ ሰዎችም ተመሳሳይ።
ኢራን በቁርጠኝነቷ የምትጸና መሆኗን ማረጋገጫ ካላገኙ በመጪው ወር መጀመሪያ ላይ ጊዜ ገደቡ የሚያበቃውን በኢራንና ዩናይት ስቴትስን ጨምሮ በአምስቱ ሀያላን መንግስታት መካከል የተደረሰውን ስምምነት ቀጣይነት እንደማያጸኑ ነው ትራምፕ የተናገሩት። ማክሮን በበኩላቸው እነኚህ ጉዳዮች በረዥም ጊዜ ውስጥ ዳር ይደርሳሉ ብለው ያምናሉ።
በትክክል ፕሬዚዳንቱ ያሉት ነው። ለአጭር ጊዜ የሚዘልቅ የኒውክሌር ጉዳይ ስምምነት አለ። የረጅም ጊዜ አለ። የቦሊስቲክስ መሳሪያ እንቅስቃሴም አለ። ኢራን በአካባቢው የምታደርገው እንቅስቃሴም አለ። ይህን ጉዳይ መልክ ማስያዝ አለም።
በፈረንሳይ ጀርመንና ብሪታንያ ግን ከዚህ ቀደም በተደረሰው ስምምነት መጽናት ያምናሉ። ሌሎች የገቧቸው ግዴታዎችም እንዲከበሩ ነው ፈቃዳቸው። እነኚህን ጉዳዮች አስመልክቶ ግን ማክሮን ትራምፕን ሳያሳስቡ አልቀሩም ይላሉ ጉዳዩን የሚከታተሉ ተንታኞች። ጃን ግላሰር በኬቶ ዩኒቨርሲቲ የዓለም አቀፍ ጉዳዮች አጥኚ ናቸው። የዩናይትድ ስቴትስ ከስምምነቱ መውጣት የአገሮቹን ታማኒነትም አደጋ ላይ ይጥለዋል ባይ ናቸው።
Trump can pressure the Europeans to agree to make side deals, that is
ትራምፕ በኒኩሌር ጉዳይ በተደረሰው ስምምነት ላይ ሌላ ተጨማሪ ስምምነት ለመድረስ አውሮፓውያኑ ላይ ግፊት ማድረግ ይችላሉ። በቦሊስቲክስ ጉዳዮችና ኢራን በአካባቢው ጉዳዮች ባላት ሚና ዙሪያ ደግሞ በተለይ ሊይዙት ይችላሉ። አውሮፓውያኑ በበኩላቸው የትራምፕን ስጋት ለማርገብ ስራ ላይ ናቸው።
ኢራን በበኩሏ ዩናይትድ ስቴትስ ከስምምነቱ የምትወጣ ከሆነ የአጸፋ እርምጃ እወስዳለሁ ስትል አስጠንቅቃለች።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ሚያዝያ 17 2010 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ40 ደቂቃ ተጋምሷል። ወደ 41 እየተጠጋነን ያለ ነው። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ፣ ቴክኒሽያን ቶማስ ብሎንዲ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነ። ወደ ሁለተኛው አጋማሽ ዋና ዝግጅታችን እናልፋለን። አሁን በነገራችን ላይ በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በማኅበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ዝርዝር ዘገባዎቻችንን ልታገኙ ትችላላችሁ። ሐሳቦቻችሁንም እንዲሁ አንሸራሽሩ። ተከታዩ በኢትዮጵያ የወቅቱ ፖለቲካ ላይ የተደረገ ውይይት ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች።
ባለፈው ሳምንት መገባደጃ ጀመር ያደረግነው ውይይት ነው። የአዲሱን ጠቅላይ ሚኒስትር አብይ አህመድን ያለፉ ጥቂት ሳምንታት ክንዋኔዎች፣ ፈተናዎችና የወደፊቱን አማራጮች በጥልቀት ለመመርመር ይጥራል። ለግምገማው በኢትዮጵያ ጉዳዮች ላይ ትኩረት ባደረጉ ጽሑፎቻቸውና ውይይቶች የሚታወቁ ሁለት ጋዜጠኞችና አንድ የኢትዮጵያ ፖለቲካ ጉዳዮች አዋቂ ይወያያሉ። የዋዜማ ራዲዮው መስፍን ነጋሽ በመራሄ ኤዲተርነት ይሠራባት በነበረችውና ህትመቷ ከዓመታት በፊት በተቋረጠው አዲስ ነገር ብዙዎች ያስታውሱታል ከስቶክሆልም ስዊድን የአዲስ ስታንዳርድ የእንግሊዝኛ መጽሔት ዋና አዘጋጅ ጸዳለ ለማና በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድህረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። ሦስቱን እንግዶች ያወያየው አሉላ ከበደ ነው። በቀደመው ክፍል አጠር ያለ ውይይቱ እልባት ካደረገበት ይጀምራል።
የገመድ ላይ ጉዞ ብሎታል ሄኖክ። ጸዳለ፣ ወደ አንቺ ነው የምመጣው። መጽሔታችሁ አዲስ ስታንዳርድ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ሁኔታ የነበረውን ጨምሮ ያወጣቸውን ጽሑፎች ምልከት አድርጌያለሁ። የቅርብ ጊዜው ምናልባትም ለዚህ ውይይት አግባብ ይመስለኛል። ህመም ማስታገሻ ወይስ ፍቱን መድኃኒት የሚል ስሜት ያለው የትዝብት ጽሑፍ ተመልክቻለሁ ከጥቂት ቀናት በፊት ይወጣ። በእርግጥ የለውጥ ጅማሮ ነው ወይ? እስካሁን የታዩት ሁኔታዎች ያን የለውጥ ጅማሮ ያሳያል ወይ? ከሆነስ ምን አይነት ለውጥ የሚሉትን ገፋ አድርገን እንመርምር። በጋዜጣችሁ ዘገባዎች የተመለከታችኋቸው ልትንደረድሪ ትችያለሽ። ብዙ ተስፋ የተጣለበትንና ያ ተስፋ ደግሞ በእርግጥ በተጨባጭውን የሚችልበትን ሁኔታ እና ደርዝ ከግምት አስገብተሽ ጸዳለ።
አመሰግናለሁኝ። በእርግጥ እንዳልከው የተለያዩ ጽሁፎችን እያተምን ነው ያለ ነው። አንዱም አሁን የጠቀስከው ፍቱን መድኃኒት ወይስ የህመም ማስታገሻ ናቸው ወይ በሚል በአንድ ገስት ጸሐፊ የተጻፈ። እኔ እንግዲህ የእሳቸውን መምጣትም ስንመለከት ከራሳቸው ከፓርቲው ኢህአዴግ እንደ አንድ ሀገርን ሲመራ እንደነበረ ፓርቲ አደረጃጀቱ የፓርቲውና የሀገሪቷ መጻኢ ዕድል ተለያይቶ የማይታይ እንዲሆን ተደርጎ ስለሆነ ፖለቲካው የተሸረበው በፓርቲው ውስጥ የሚፈጠረው ኮሽታ ሀገሪቷን ወደ ተሻለ ወይም ወደ ባሰ ደረጃ የማምጣት ትልቅ ተጽዕኖ ነው ያለው። እዛ ኮንቴክስት ውስጥ ሆነን ነው የምንመለከተው። በእርግጥ የእሳቸው ወደዚህ መምጣት ከራሱ ከአቋሙም አንጻር ይሁን ከራሴ ፐርሰናሊ ይሁን ወይም በመጽሔቱ አቋም ነገሮችን በጥንቃቄ እንድንመለከት ነው የሚያደርገን። በጥንቃቄ መመልከት ማለት ግን አንዳንድ ተስፋ የሚሰጡ ነገሮችን ሳንጠቅስ አለማለፍ ማለት ነው። ይሄ ደግሞ ከምን የመጣ ነው ብለን ስንል ለውጥ ከምን ይጀምራል ወይም ተስፋ ማድረግ ከምንድን ነው መጀመር ያለብን የሚለውን ትልቅ ጥያቄ መመለስ ያለብን ስለሚመስለኝ ነው። ካለ ኢህአዴግ ወይም ደግሞ ኢህአዴግ ነገ ጠፍቶ የሚመጣ ነገር አለ ወይ? ከነገ ወዲያ ለሀገሪቱ የሚፈጠር ነገር አለ ወይ ብለን ስንመለከት የለም ነው። ከምንመለከታቸው ብዙ ነገሮች ውስጥ ኢህአዴግ ዛሬ ተነስቶ ቢጠፋ ነገ ላይ የተሻለች ኢትዮጵያ ትወለዳለች የሚል ምንም መስተማመኛ የለም። ይህ እንግዲህ ራሱ ኢህአዴግ በ27 ዓመታት ውስጥ የእሱን ህልውና ከሀገሪቱ ህልውና ጋር አጣምሮ ሲመራ የነበረ ፓርቲ ስለነበር ነው። በኢህአዴግ ውስጥ በራሱ ለውጥ የሚያመጡ ሰዎች ሲታዩ ተስፋ ማድረግ አለብን ወይ ወይስ የለብንም የሚለው ጥያቄ እኔ የምመለከተው አለብን በሚል ነው። አማራጭ የለንም። ተስፋ አለማድረግ ምርጫ አይደለም። ስለዚህ ነው ይህም አሁን የጠቀስከው ጽሁፍ የእሳቸው መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ ወይም የምንጠብቀው ነገር ምን መሆን አለበት? ከዚህ አንጻር የእሳቸው መምጣት የራሱ አድቫንቴጅ አለው። ምክንያቱም አመጣጣቸውንም ጭምር ማየት ስላለብን ነው። አንዳንድ ጊዜ ያው ኢህአዴግ ራሱን ለማዳን ነው ራሱ ነው ሪኢንቨንት እያደረገ ያለው የሚለውን ነገር ለማመን በጣም ቀላል ነገር ነው። ሌላው ደግሞ ያው ህዝቡ አለ። ካሁን በኋላ ለኢህአዴግ የመጨረሻ ቻንስ የሰጠው ህዝብ ነው ያለ የሚመስለኝ እኔ በሁሉም ፓራሜትር ስመለከተው።
በሁሉም መመዘኛዎች
ከዚህ አንጻር አድቫንቴጅ አላቸው፣ ዲስአድቫንቴጅም አላቸው። የፓርቲ አባል መሆናቸው ዲስአድቫንቴጃቸው ነው፣ በህዝቡ ፕሬሽር መምጣታቸው ደግሞ አድቫንቴጃቸው ነው። ስለዚህ አሁንም እሳቸው የሚያደርጉት ነገር ነው የሚወስነው ከሚለው አመለካከት ነው ያንንም አርቲክል የጻፍነው።
መልካም እድልና ፈተናዎቻቸውን እንዲሁ ፈታ ፈታ እያደረግን እንሄዳለን። መስኑ ዳንተ ለመለስ ነው ጸዳለ ኢህአዴግ እንደ ፓርቲ ዘለቄታውን ከሀገር ህልውና ጋር አስተሳስሮ ነው የመራው ብላለች። የኢህአዴግ መሄድ ለዚች ሀገር መጻኢ እድል ወዲያውኑ ለሚደረጉ ሁለንተናዊ ለውጦች ሀገሪቱን ለአደጋ ሊያጋልጡ የሚችሉ የሚመስል አይነት ስሜት የሚሰጣልና በእርግጥ ኢህአዴግ የመለወጥ ዝግጁነት አለው? ከሆነስ ምን አይነት ለውጥ የሚለውን እስኪ መፈተሽ እንሞክር። እስካሁን በሚታወቁ በተጨበጡ በታዩት ጠቅላይ ሚኒስትር አብይ የቀድሞውን ኢህአዴግ ይዘው ነው ለውጥ የሚያመጡት? የለውጡ ጥያቄ የሁሉም ሊሆን ይችላል። አሁን ባለው ሂደት፣ አሁን ባለው መንከባለል ኢትዮጵያ በአሁኑ ሰዓት የሚያስፈልጋት ነው የሚባል ሊያስማማ የሚችል ለውጥ የሚያመራ አቅጣጫ ነው የያዙት ወይ ወይም ፓርቲያቸው?
ጠቅላይ ሚኒስትር አብይ አሳሳች ገጸ ባህሪ ነው። ጸዳለ በትክክል እንዳለችው በአንድ በኩል ሙሉ በሙሉ ኢህአዴግ፣ በሌላ በኩል ደግሞ ወደ ስልጣን የመጣበት ታሪካዊና ፖለቲካዊ ድባብ ለየት ያለ ገጸ ባህሪ ሊሆን እንደሚችል ይጠቁማል ወይም የሚያጭረው ጥያቄ ያለ በዛ አንጻር እና ሁለቱ አንድም ናቸው። በሌላ በኩል ደግሞ ለይቶ ማየትም ያስፈልጋል። ኢህአዴግን ካየን እስካሁን ድረስ ኢህአዴግ ለመለወጥ መፈለጉን ለመለወጥ መቁረጡን የሚያሳይ ተጨባጭ እርምጃ አላየሁም።
ያን ስሜት ይዞ ለሚከታተል አድማጭህ በዚህ ሰዓት መቼ ነው ያን ብልጭታ አየን የምንለው? መቼ ነው ከተስፋ ባለፈ የለውጡ መንገድ ተጀምሯል ማለት የሚቻለው? የትኞቹ ነገሮች ሲለወጡ ነው? በአንድ አዳር ወይንም በአንድ ሳምንት ብዙ የሚለወጥም ነገር ላይኖርም ይችላልና።
እውነት ነው። ኢትዮጵያ አብይ ስለመጣ በኢትዮጵያ የፖለቲካ ጉዳይ ላይ የተፈጠረ አዲስ ጥያቄ የለም። ላለፉት ቢያንስ 20 ዓመታት የነበሩ ጥያቄዎች ናቸው። ጥያቄዎቹ እውነተኛ ዴሞክራሲያዊ ሽግግር የማድረግ ጥያቄ ነው። እንግዲህ ከዚህ በተጨማሪ በኢኮኖሚውም አንጻር ሊደረጉ የሚገባቸው ለውጦች አሉ። ዋናውና በጣም አንገብጋቢው የፖለቲካ ለውጦች ናቸው። የኢኮኖሚ ለውጡንም እሱ ዲክቴት ስለሚያደርገው ሊመራው ስለሚችል በፖለቲካው ዘርፍ ብዙ መሻሻል ያለባቸው ነገሮች አሉ። ከአንድ ጠቅላይ ሚኒስትር ብቻ ሳይሆን ከኢህአዴግም ቢሆን ሁሉንም ነገሮች በአንድ ጊዜ እንዲፈታ በአንድ ወርም በለው በአንድ ዓመትም እንዲፈታ አይጠበቅም። ሆኖም ግን በዴሞክራሲ ረገድ ኢትዮጵያን ወዴት እና እንዴት ሊወስዳት እንዳሰበ የተነገረን ነገር የለም። አሳሪ ህጎች መለወጥ አለባቸው፣ የዜጎችን መብቶች የሚገድቡና የሚያፍኑ አሰራሮች መለወጥ አለባቸው። እነዚህ መዘርዘር እችላለሁኝ እስከ ዛሬ ሲባሉ የነበሩ ናቸው። መለስም ያለ ሪፎርም ይደረጋል ሲባል ነበር። ኃይለ ማርያም ደሳለኝም ስልጣን ላይ በነበሩ ጊዜ ተመሳሳይ ነገር ሲባል ነበረ። ሶ ከቃል ያለፈ ለእኔ ፍኖተ ካርታ ሊሰጠን ይገባል። ያን ጊዜ ነው ኢህአዴግም ሆነ አዲሱ ጠቅላይ ሚኒስትር በ በእውነትም የሚያወሩትን ወደ ተግባር ለመተርጎም ፍላጎት አላቸው፣ ቁርጠኝነት አላቸው ማለት ይቻላል። ለምሳሌ ጠቅላይ ሚኒስትር አብይ በፍትህ ስርዓቱ ማሻሻያ መደረግ አለበት ብሎ ተናግሯል። በቅርብ ግን እሱ ማለት ምን ማለት ነው? የፍትህ ስርዓት ማሻሻያ ላለፉት ስንት ዓመታት ሲባል ነበረ፣ ግን ቶርቸር አልቀረም። የገደሉ ሰዎች፣ ሰውን በጠራራ ፀሐይ የሚገሉ ወታደሮች፣ የደህንነት ሰዎች፣ ሌሎቹም አይጠየቁም። ችግሩን መዘርዘር ይቻላል። የተለወጠ ነገር ግን የለም። ለዚህ ነው ፍኖተ ካርታ ያስፈልጋል። ይሄንን ነገር ከዚህ ወደዚህ ነው የምንቀይረው። እዚህ የቅየራ ሂደት ውስጥ ደግሞ እነገሌ እነገሌ ይሳተፋሉ። እንደዚህ አይነት ግልጽ የሆነ ተጨባጭ ወይም ልንለካ የምንችለው የጊዜ ገደብ የተቀመጠለት ነገር ያስፈልጋል። አሁን አንድ ተጨማሪ ምሳሌ ልስጥ። ከተቃዋሚ ፓርቲዎች ጋር ውይይት ይጀመራል ተብሏል። ይሄ አሁን አይደለም የጀመረው፣ አመታት ተቆጥረዋል። ግን ያየነው ጨዋታ ነው። በእውነት የህፃናት እቃቃ ጨዋታ ነው እስከዛሬ ስናየ ነበረው። አሁን ከእቃቃ ጨዋታ ወጥተን ወደ እውነተኛ አገርን የማዳንና የመለወጥ ሂደት እየገባን ነው የሚያስብል ፍኖተ ካርታ ሊሰጠን ይገባል። ከፖለቲካ ፓርቲዎች ጋር ውይይት ድርድር ይደረጋል ሲባል ምን ማለት ነው? የትኞቹ የፖለቲካ ፓርቲዎች ናቸው የሚሳተፉት? በምን ጉዳይ ላይ ነው ውይይቱ የሚደረገው? ምን ለመፍጠር ነው ይሄ ውይይት የሚደረገው? አሁን እዛ አዲስ አበባ ተሰብስበው የሚሰሩት አይነት እቃቃ ከሆነ ያው የድሮው ጨዋታ ነው ማለት ነው። ለዚህ ነው እርግጥ ለጠቅላይ ሚኒስትር አብይ አሁን ሁሉንም ዝርዝር አቅርብልን ለማለት ገና ሁለት ሳምንት ስለሆነ እንቸኩል ይሆናል። ነገር ግን በሚቀጥሉት ጥቂት ሳምንታት፣ ለእኔ ወራት ራሱ አይደለም ያለ ጠቅላይ ሚኒስትር አብይ ትልቁ ፈተና ነው ብዬ የማስበው በሚቀጥሉት ሁለት ዓመታት እሱ በስልጣን ላይ በሚቆይበት እንግዲህ ከዛ በኋላ የሚሆነውን ስለማናውቅ ሊለውጣቸው የሚችላቸውን ጥቂት ግን አስፈላጊ ጉዳዮች መርጦ እነዚህን በዚህ በዚህ መንገድ ልቀይራቸው አስባለሁ፣ ይሄን ያህል ጊዜ ሊፈጅብኝ ይችላል የሚል ሰዎች እንዲጠብቁት ስራውን እንዲለፉት የሚያደርግ ነገር ማስቀመጥ አለበት። ይሄ ከባድ ስራ ነው። ምክንያቱም ትልቁ ፈተናው የሚመጣው ከራሱ ከፓርቲው ነው። የመጀመሪያው ፈተና ፓርቲው ውስጥ ያሉት ሰዎች አብይ በአደባባይ እየመጣ የሚነግረን ነገር በእርግጥ ከልባቸው አምነውበታል ወይ? ይሄ የኔም የብዙ ኢትዮጵያውያንም ጥርጣሬ ነው። ተራ ንግግር ነው ብለው የሚያጣጥሉ ጓደኞች አሉ። ያለ ምክንያት አይደለም። ተስፋ ማድረግን ሳይፈልጉ ቀርተው አይደለም። የኢህአዴግ ታሪክ የሚነግረን 1000 ቃል መግባትና 2000 ተጨማሪ ስህተት መስራት ነው። አሁን ከዛ የተለየ ነገር መሆኑን ለማስረገጥ አንዱ ቁልፉ ነገር በተወሰኑ የማሻሻያ ጉዳዮች ላይ ተጨባጭ ፍኖተ ካርታ ማቅረብ ነው ብዬ ነው የማስበው። መልሴን አስረዝሜ ከሆነ ይቅርታ።
ግድ የለም። ብዙ ጉዳዮች ናቸው፣ የአገርን ያህል የከበዱ ሀሳቦች ናቸው የሚነሱትና በጥቂት ቃላት መቋጨትም ያስቸግራል። በዚህ ሰዓት የሚከታተሉን አድማጮች ፈታ ፈታ ብሎ የሚነገረውን ውይይታችሁን በየቤታቸው እንዲወያዩበትም ነው የዚህ ውይይት ዓላማና ተስፋ አድርጋለሁ ውይይቱ በየቤቱ ይቀጥላል። መስፍን፣ ፍኖተ ካርታ እያልክ በተደጋጋሚ የተጠቀምከው ቃል ለአድማጭ ቅርብ መሆኑን ላረጋግጠ ቅድሚያ አቅጣጫ አመላካች፣ እንደምንና ወዴት እንደምንሄድ የሚያሳየን ጥርጊያ ስዕል ማለት ይሆን? ቃሉን ደጋግመህ ስለተጠቀምከው እንዳለ እንዳላልፍ ነው።
ልክ ነው፣ ልክ ነው። አማርኛውን ለመጠቀም ነው እንግሊዝ ነው ሮድማፕ ማለት ነው።
እወደዋለሁ። አማርኛውን ለመጠቀም የምትሄደውን ርቀት ማድረግ ያለብንም ይመስለኛል። ሄኖክ፣ ወደ አንተ ልመለስ ነው። የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩም፣ መስፍን መጨረሻ ላይ ባነሳቸው ነጥቦች ውስጥ የሚታዩ ምናልባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት፣ ጠቅላይ ሚኒስትርነታቸው የቱን ያህል የእሳቸው ነው? ስራው ቦታው የሚጠይቀውን ያህል የቱን ያህል አቅሙ አላቸው? አንዲት አገር እየመሩ በተለያዩ ደረጃዎች የሚታዩ ጠቅላይ ሚኒስትሮች እንደነበሩን ይታወቃል። የቀደሙት ዛሬ በሕይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሄድ የቻሉ አይመስልምና የአደባባይ ሚስጥር ነው። ይህንን ሄኖክ፣ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ቀደም ብሎ ባነሳቸዋቸው ጭብጦች እንደተገለጸው ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱን ያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል።
ቁልፉ ጥያቄ እሱ ነው። አዱላ፣ በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ጠቋሚ ነገሮች የተናገሯቸው ነገሮች አሉ። ከፓርቲያቸው ጀምሮ ይህንን ብሔር ጭቆና ትርክትን ተው በግልጽ የመደብ ጭቆና ነው የሚል ሀሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው ግን ህገ መንግስት በንግግር መናት ሊባል የሚችል ነገርም ተናግረዋል። ለምሳሌ አሁን ያለው ህገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አያውቅም። የብሔር ብሔረሰቦች እና ህዝቦች ናቸው የኢትዮጵያ ባለቤቶች እና እሳቸው ግን ምንድን ነው ያሉት? ቃል በቃል ላልለው እችላለሁ፣ ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የጠቆሙበት ሁኔታም አለ። እነዚህ ነገሮች አንስተን እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው ምናልባት ወደ ተግባር ለመቀየር ምኞትና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደርግ እንችላለን። ግን ይህን ልሽ አላቸው ብለን
አድማጮች፣ ውይይቱ አልተቋጨም። ተወያዮቹ ለቀደመ ጥያቄው የሰጡትን ትንታኔ ማብራሪያ ጨምሮ አሉላ ተከታዩን ውይይት በቀጣይ ፕሮግራሙ ይዞ ይመለሳል። ለአሁኑ ግን እንግዶቻችንን መስፍን ነጋሽ፣ ጸዳለ ለማና ሄኖክ የማነን ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሚያዝያ 17 የዓለም ጸረ ወባ ዘመቻ ቀን እየታሰበ ይውላል። ይህ ዕለት አቅም ነሺውንና አውዳሚውን በሽታ በስኬታማ ሁኔታ ለመቆጣጠርና ሲዘልቅም ለማጥፋት እያደረገ ያለውን ጥረት ዓለም የሚያከብርበት ነው ብሎ ይጀምራል ርዕሰ አንቀጹ የዛሬ መልእክቱን። የዚህ ዓመት መሪ ቃል ወባን ለማሸነፍ ዝግጁ የሚል ነው። ወባ ለርዕሰ አንቀጹ ሊከላከሉት የሚቻል ከታመሙም በሕክምና የሚድን መሆኑ በጎ ዜና ነው። ባለፉት ወደ 20 የሚጠጉ ዓመታት ውስጥ ወባን ለማጥፋት ዓለም በተቀናጀ ጥረት እየተረባረበ ነው ብሏል። ቀድሞ ታይቶ የማይታወቅ ወባን የመቆጣጠር ስኬት የታየባቸው ዓመታት ከተመዘገቡም በኋላ ወደፊት የሚቀረው ሥራ እጅግ ብዙ መሆኑ ግልጽ ሆኗል ይላል ርዕሰ አንቀጹ። በመከላከል ላይ ማተኮራችንን እንቀጥላለን። ብዙ በጣም ብዙ ሥራ መሰራት አለበት ሲል ይቀጥላል ርዕሰ አንቀጹ። መድኃኒቶችን የሚቋቋመውን የወባ ዐይነት መከሰትን ጨምሮ ቀሪ ፈተናዎችን ለመጋፈጥ የሚያስችል ዓለም አቀፍ የቴክኒክ ስትራቴጂ በዓለም የጤና ድርጅት መቀረጹን ርዕሰ አንቀጹ አመልክቷል። ስትራቴጂው ወባ እጅግ የተንሰራፋባቸው ሀገሮች በሽታውን ለመቆጣጠር ብሎም ለማጥፋት ሲጥሩ የቴክኒክ ማዕቀፍ የሚሰጣቸው መሆኑን ጠቁሟል ርዕሰ አንቀጹ። የመጀመሪያዎቹ ግቦች በመጪዎቹ 12 ዓመታት ውስጥ በወባ የመያዝን አጋጣሚና ከወባ ጋር የተያያዘውን የሞት መጠን እያንዳንዳቸውን በ90% እንዲቀንሱ ማድረግ፣ በ35 ሀገሮች ውስጥ ወባን ጨርሶ ማጥፋት፣ ከወባ ነፃ በሆኑ ሀገሮች ውስጥ ደግሞ መልሶ አለመንሰራራቱን ማረጋገጥ መሆናቸውን አሳውቋል። ስኬታማ እንድንሆን ከተፈለገ የሚለው ርዕሰ አንቀጽ ለጋሾች ጥረቶቹን በገንዘብ መደገፍ እንዳለባቸው ያሳስባል። ዩናይትድ ስቴትስ በዓለም አቀፍ ጸረ ወባ እንቅስቃሴዎች ውስጥ ላለፉት ወደ 70 የሚጠጉ ዓመታት እየተሳተፈች እንደምትገኝ ያስታውስና ዛሬ ደግሞ ዓለም አቀፉን ጸረ ወባ ዘመቻ ግዙፍ በሆነ የገንዘብ መጠን በመደገፍ ቀዳሚዋ መሆኗንም ይናገራል። እንደዚያም ሆኖ ለ2022 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር የያዝናቸውን ዓለም አቀፍ የቴክኒክ ስትራቴጂ ኢላማዎች እንድንመታ ካስፈለገ አጠቃላዩ የገንዘብ አቅም በከፍተኛ ደረጃ መጨመር አለበት ብሏል ርዕሰ አንቀጹ። በዚህ በዛሬው ዕለት ይላል ርዕሰ አንቀጹ በማጠቃለያው፣ ለዚህ እጅግ አስፈላጊ ለሆነ ጥረት ቁርጠኝነታቸውን በድጋሚ እንዲያረጋግጡና የወባን ጉዞ ለመቀልበስና በሽታውን ከናካቴውም እስከ ወዲያኛውም ለማጥፋት የሚደረገውን ትግል በበቂ ሁኔታ ለመደገፍ የሚያስፈልገውን መዋጮ በመለገስ እጆቻቸውን እንዲያስተባብሩ ለወዳጆቻችን ሁሉ ጥሪያችንን እናስተላልፋለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። አብራችሁን ስለ ቆያችሁ እናመሰግናለን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ሰሎሞን ክፍሌና ሰሎሞን አባተነን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከዚያው ጥላሁን ገሰሰን የጥንቱ ትዝ አለኝ እንጋብዛችሁ። ጤና ይስጥልኝ። የጥንቱ ትዝ አለኝ
kanchi malate